ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
አድማጮቻችን፣ ሁለተኛውን ክፍል ፕሮግራማችንን ዜናውን በድጋሚ በማሰማት እንጀምራለን። ጀግና ሰው የትከባ በሚድረስ በሃማ ቱማ የተደረሰውን ግጥም አሰምተን በመጨረሻም በስዊድናዊው ዶክተር ሃራልድ ናይስትሮም ተደርሶ በዶክተር ገበየው ተፈሪና በደሳለኝ ዓለሙ የተተረጎመውን የተደበቀው ማስታወሻ ታሪካዊ መጽሐፍ ትረካ ክፍል 8 የጠቅላላ ፕሮግራማችን ፍጻሜ ይሆናል።
በወያኔ አገዛዝ ለሽፋን የተቋቋመውና ራሱን የኢትዮጵያ ሰብአዊ መብት ኮሚሽን በማለት የሚጠራው ተቋም የቅሊንጦን እስር ቤት ያቃጠሉ ተስረኞች መሆናቸውን በመርመራ አረጋግጫለሁ ብሎ ዘገባ አቀረበ። በተቋሙ የቀረበው መርመራና የማጣራት ስራ ዘገባ 159 እስረኞችን የወነጀለ ሲሆን በአስቸኳይ ለፍርድ መቅረብ አለባቸው በማለት ጥብቅ ማሳሰቢያ ሰጥቷል። የወያኔው ጸጥታ ኃይልና አቃቤ ሕግ በበርካቶች ላይ ክስ ማቅረባቸው እየታወቀ የተባለው ያሰተ ተቋም ጥፋተኞች አላቸውን ለፍርድ እንዲቀርቡ መማጸኑ ለወያኔ መቆሙን ያረጋግጣል። በሐሰት የባንክና የብድር ሰነዶችን በመጠቀም አጭበርብረዋል ተብለው ለነበሩ የሥራ ተቋራጮች ድንገት ምሕረት መደረጉ አነጋጋሪ መሆኑን የዜና ምንጮች ዘግበዋል። የሐሰት የባንክና የብድር ሰነዶችን በማቅረብ የኮንትራክት ሥራ እንዲሰጣቸው ጥረዋል በማለት የወያኔ ኮንስትራክሽን ሚኒስቴር 177 ተቋራጮችን ምርመራ ሲያደርግባቸው ቆይቶ 141 ለሚሆኑት ጥፋተኛ ቢሆኑም ይቅርታ የተደረገላቸው መሆኑን ገልጿል። ይቅርታ የተደረገበት ምክንያት በዝርዝር ያልተብራራ በመሆኑ የሥራ ተቋራጮቹ ከክስ በይቅርታ ሊድኑ የቻሉበት ምክንያት ጠርቀም ያለ ገንዘብ በጉቦ መልክ ለባለስልጣኖቹ በመስጠታቸው ሳይሆን አይቀርም የሚል ግምት አሳድሯል። የወያኔ ጠቅላይ ፍርድ ቤት ሐሙስ መጋቢት 28 ቀን በዞን 9 ጦማሪያን በቀረበው ክስ ላይ ውሳኔ ሰጥቷል። ፍርድ ቤቱ በውጭ አገር በመትገኘው በሶኒያና ሽመልስና ባቢሎን ሜላ ላይ በአቃቤ ቅርቦ የነበረውን የግባኝ ክስ ውድቅ በማድረግ ተከሳሾቹን ነጻ አድርጓል። ፍርድ ቤቱ በናትናኤል ፈለቀና በአጥናፍ ብራኒ ላይ የቀረበውን የሽብርተኝነት ክስ ውድቅ በማድረግ አመጽ በማነሳሳት በሚል ወንጀል እንዲከሰሱ ወስኗል። ሊከሰሱ የሚችሉበት የወንጀል ክስ እስከ 10 ዓመት ሊያሳስር የሚችል ሲሆን ተከሳሾቹ ራሳቸውን ለመከላከል ክርክር የሚጀምሩ መሆኑም ታውቋል።
Human Rights Watch የተባለው የሰብአዊ መብት ተከራካሪ ተቋም ረቡዕ መጋቢት 27 ቀን ይፋ ባደረገው ዘገባ የወያኔ አገዛዝ የሶማሌ ክልል ተብሎ በሚጠራው አካባቢ ያቋቋመው የልዩ ፖሊስ ኃይል በዜጎች ላይ የሚፈጽመውን ግፍና በደል አጋልጦ እየተካሄደ ላለው ግፍ የወያኔ አገዛዝ ምንም እርምጃ ለመውሰዱ በኃላፊነት እንደሚያስጠይቀው ገልጿል። በተለይ ባለፈው ዓመት ክረምቱ መግቢያ ላይ የተደረገውን ግድያ እንደምሳሌ ጠቅሶ ጉዳውን ያለም አቀፍ ተቋሞች እንዲመረምሩ ጠይቋል። በግንቦት 28 ቀን 2008 ዓ.ም ምረት ጃማካ ዱባት በተባለ መንደር ውስጥ አንድ የልዩ ፖሊስ አባል ከአካባቢው ነጋዴዎች ጋር በተደረገ የግል ጠብ በድንገት በመቆሰሉ ምክንያት ወዲያውኑ በወሰደው የበቀል እርምጃ 14 ወንዶችንና 7 ሴቶችን መግደሉ የተዘገበ ሲሆን እስካሁን ድረስ በአገዛዙ በኩል የተወሰደ እርምጃ ለመኖሩን ተቋሙ አጋልጧል። በአካባቢው የሚገኘው የልዩ ፖሊስ አካል የኦጋዴን ነጻ አውጪ ድርጅትን እንቅስቃሴ ለመቆጣጠር በአገዛዙ የተቋቋመ ሲሆን የወያኔ ታማኝ አሽከር ሆኖ እያገለገለ ባለው አደገኛው ነፍሰ ገዳይ በአብዲ ኢሌ አዛዥነት የሚንቀሳቀስ ኃይል ነው። የልዩ ፖሊስ ኃይል የጅምላ ግድያ በማካሄድ በዜጎች ላይ አሰቃቂ የሆነ ምርመራ በማድረግ ሴቶችን አስገድዶ በመድፈርና ሌሎች የጭካኔ እርምጃዎችን በመፈጸም የሚታወቅ ሲሆን በኦሮሚያ አካባቢ በተደጋጋሚ ወሰን በመጣስ ግድያና ዘረፋን ማካሄዱ ይታወቃል። በልዩ ፖሊስ ግፍ የደረሰባቸው በርካታ አካባቢ ዜጎች ወደ ሶማሌላንድ መሰደዳቸውንና በውጭ አገር አብዲ አሊን የተቃወሙ ዜጎች ኢትዮጵያ ውስጥ በሚኖሩ ቤተሰቦቻቸው ላይ የበቀል እርምጃ የተወሰደባቸው መሆኑንም ተቋሙ አጋልጧል።
ማክሰኞ መጋቢት 26 ቀን በሶሪያ ካንሼሁን በተባለው ቦታ በኬሚካል መርዝ የተገደሉ ዜጎች ቁጥር 80 የደረሰ ሲሆን ከነዚህ ውስጥ 30ው ህፃናት መሆናቸው ተነግሯል። በርካታ ሰዎች በመርዙ መጎዳታቸውና ከነዚህ መካከል 32ቱ ወደ ቱርክ ተወስደው በመታከም ላይ የሚገኙ መሆናቸውም ታውቋል። በቱርክ መታከም ላይ ከሚገኙት በተካሄደው ምርመራ በኬሚካል መርዝ መሳሪያ የተጎዱ መሆናቸውም ተረጋግጧል። አሜሪካን ጨምሮ ብዙዎች የምዕራብ አገሮች የሶሪያውን ፕሬዚደንት አሳድ አስተዳደር በኃላፊነት የጠየቁ ሲሆን ሶሪያ ክሱን አስተባብላ በምዕራባውያን የሚደገፉት አማጽያን ስራ ነው ብላለች። አሜሪካ የተባበሩት መንግስታት ድርጅት የጋራ እርምጃ እንዲወስድ ጥሪ አድርጋ ይህ የማይሆን ከሆነ ግን የራሷን እርምጃ እንደምትወስድ ዝታለች። የራሽያ ወታደሮች የአሳድን መንግስት ለመርዳት ሶሪያ ውስጥ በሚገኙበት ሁኔታና ብዙዎቹ የአሳድ ተቃዋሚዎች የአይሲስ እና የአልቃይዳ አባላት ናቸው በሚባልበት ሁኔታ እርምጃው ምን ሊሆን እንደሚችል ግልጽ አይደለም። በቅርቡ የተመረጡት የሶማሊያው ፕሬዝዳንት አገሪቱ የጦርነት ቀጠና መሆኗን አውጀው በአልሽባብ ላይ የተቀነባበረ ዘመቻ እንዲካሄድ ለወታደራዊ ተቋሙ መመሪያ ሰጥተዋል። የሀገሪቱን ወታደራዊ መሪና የጸጥታውን ኃላፊ በመለወጥ የመጀመሪያ እርምጃ የወሰዱ ሲሆን የሀገሪቱን ፖሊስ አዛዥና የሞቃዲሾ ከንቲባንም ከቦታቸው አንስተዋል። ዘመቻው የሚጀመረው በቅርቡ በተደጋጋሚ ጥቃት በተፈጸመበት በሞቃዲሾ መሆኑን ፕሬዝዳንቱ ገልጸው ከዚያ በኋላ ወደ ሌሎች ቦታዎች ሊስፋፋ እንደሚችልም ተናግረዋል። የአልሽባብ አባላት በ60 ቀናት ውስጥ እጃቸውን እንዲሰጡ ጥሪ ያደረጉ ሲሆን ችግር በሚፈጥሩት ላይ ግን የማያወላውል እርምጃ እንደሚወስዱም ዝተዋል። አልሽባብ በበኩሉ አዲሱን ፕሬዝዳንት ሃይማኖትን የከዳ ግለሰብ ነው በሚል ቅስቀሳና ዘመቻ ከማካሄዱ ባሻገር ግለሰቡን ከስልጣን ለማንሳት በሚል እርምጃዎችን አጠናክሮ ቀጥሏል። የአሜሪካ ወታደራዊ ተቋም በቅርቡ በሶማሊያ ውስጥ አልሽባብ ላይ ያደረገው የአየር ጥቃት እንዲጨመር መወሰኑ የሚታወቅ ሲሆን የፕሬዝዳንቱ የዘመቻ ጥሪ ከዚህ ጋር የተያያዘ ሳይሆን አይቀርም የሚል ግምት የሚሰጡ ክፍሎች አሉ። በግብጽ በኩል ወደ እስራኤል ለመግባት ሲጓዙ የነበሩ የኤርትራ ስደተኞች በደዊ በሚባሉ የብሔረሰብ አባላት ሲና በረሃ ውስጥ አግተው ከፍተኛ ስቃይ እየደረሰባቸው መሆኑን ስዊድን ውስጥ ያለ ጸረ ሻቢያ የዜና ተቋም አጋልጧል። በሲና በረሃ ታግተው የሚስተቃዩት ነጻነታቸውን ለማግኘት ውጭ ባሉ ዘመዶችና ቤተሰቦች አማካይነት ብዙ የገንዘብ ካሳ እንደሚከፍሉና ከተለቀቁም በኋላ መሄጃ የሚጨልምባቸው መሆኑ ተነግሯል። ከጥቂት ቀናት በፊት በኮንጎ አማጽያን ባሰቃቂ ሁኔታ ተገድለው የተገኙት የተባበሩት መንግስታት ድርጅት ሰራተኞች አስክሬን ወደ የአገሮቻቸው የተላከ መሆኑን የድርጅቱ ጽህፈት ቤት አስታውቋል። ማይክል ሻርፕ የተባለው አሜሪካዊ፣ ሳይዳ ካታላን ከተባለች የስዊድን ዜጋ እና ቤቱ ሽንቴላ የተባለችው አስተርጓሚ ጋር ሆኖ ትሰራ የነበረች የኮንጎ ተወላጅ በስራቸው ላይ እያሉ በአማጽያን ኃይሎች ታፍነው ከተወሰዱ በኋላ ባለፈው ሳምንት አስክሬናቸው መገኘቱ ይታወሳል። ስለአሟሟታቸው የሚደረገው ምርመራም እንደቀጠለ መሆኑ ተነግሯል። አድማጮቻችን፣ ለዛሬ ያለን ዜና በዚሁ ይጠቃልላል።
ከመጽሐፍት ዓለም ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጻሕፍትን የምንተርክበት ነው።
ደማይላት ውሩታሽ Fano, harer lugari, mene ahli reka, jazwar shinkisi, boi muta, lmyale uchaka, lmyalu dur, sinega giri adral, kabuziru gari, kwambalinjera. Fanu agaru gabba sai sunabte ya jagna wata der sumarge fanu Bala berceka, lukuan dah mengkono. Yen biasa mani, nafanu. Uho, tu sabu mesebe. Iju birarat, gibral lebe. Gubralepin, fanu, yundrijinat, tata kiwa gubed, dishina moranji, ay kabra umzamed, fanu. Fanu, kevalin dirau, mate teleye, kevalin dirau, mate teleye, indat bea kuku, sine gataye, fanu, eretobelut. Yang bale bullo setau nenefas, anggualo.
Narji sanjaja tarikan sanrasa, maet sa ketan ainacin saitafa. Nagemi wasaun tenan tenan orang, benuacin muz bedam kai bahir lay. Ye tarikan jalba wadegra kasfan kaz wadab ketan. ለግራዚያኒ ያርበኞች መፈክር በወጣት ቁጥዎች በታሪክ ወራሾች ሲጎሰም ትናንትም ገርለን ፍርሃትን ያንራስ መውደድን ለምትጮህ ሀገር አለና እያልን በጣራሞት ስቀን በመሐይም መንጋ በነፍሰ ገዳዩ አሹፈን አላግጠን ሞት አይፈሬ ትውልድ የፋሽስት መጋኛ ሀገር ወዳድ ትውልድ የጠባብ ማርከሻ ሽቶ ከርቤ ቀርቶ ባሩዱን ታጥኖ በወቀብሩ ሲተን መንገድ መጣል ደርቶ የሞት ጽዋን ጨላጭ በመዝሙር አጅቦ በእናችን ንፋለን ጥይትን ከልሶ ማን ይፈራል ሞትን ክታቡ ያረገው ያ ትውልድ እንጅማ ሌላማ ሌላ ነው ዳሮን ገዳይ ጨካኝ ሽብራቸው ክፉ ስራቱ አረመኔ ልክ አልባ የግፉ ያ የነበር ጊዜ ገና ሳይረሳ ያ ሁሉ ሰማዕት ገና ሳይዘከር ከጋራ ጉድጓዱ ከምስጢር መቃብር የጭቁኑ አጥንት ተቆፍሮ ሳይወጣ ሳናረጅ ሳንጃጃ ታሪክን ሳንረሳ ማየት ሳያቅተን ዐይናችን ሳይጠፋ ህሊናችን በሆድ ታንቆ ሳይገደል አሁን ምን አመጣው ያልነበረን ነበር ብሎ ለማሳመን ደፋ ቀና ማለት ሌት ተቀን መባከን ወረቀት መጨረስ በዘረኛው ማጀት ሐሰትን መታጠን ያ የወልቃይት መሬት ጀግና የሞተለት ጀግና የሞተበት ያ የቋራ መሬት ጀግና በቀለበት ጀግና ታገለበት ያ የጎንደር መሬት ያ የወሎ መሬት የኢትዮጵያ መሬት ጀግና ሰው ጠፍቶ ነው ሱዳን የገባበት ጀግና ሰው ጠፍቶ ነው ወያኔ ያዘዘበት ድንጋይ ዳቦ ዘመን መችኛ አየነው ነጋ ጠባራብን ሁሌ እየታቀፍነው ሶስቴ ማዕድ በቀን ቃል ኪዳን ገቡልን ታስቦራት ይቆይ በጦም ሊያሳድሩን ግና የኮሎኔል ሽብር በቁማችን ገሎን ለጠባቡ መንጋ ማጎብደዱ ቀሎን ጫንቃችን ለሸክም አለና እያሰኘ ሳናውቅ ኖሮ ገሎን ታሪክ ዋሽቶ ጠፋ ትውልድ ቆመጠጠ ነበረ ነበርን እየደጋገመ ወይስ ትናንት ዛሬ ልዩ ሰማይና መሬት ለአገር መሞት መስዋዕት ተብሎ ፋራነት ብልጡ ዛሬ ፈልቶ የዲቪ አርበኛ ፖለቲካው ቡርቅቅ ለጠባብ ዘረኛ ኢንጂነር ዶክተሩ የእውቀት መናኸሪያ ፖለቲካው ጮሌ መርህ አልባ ጉዞ ማጠፊያ ላይ ሳይደርስ ሁሌም እጥፍ ብሎ የሚካድ መርህም በዚህ በዚያ ጠፍቶ ባንዳነት የቤት ልጅ ወገን መሸጥ ቆንጆ ክልል አንድ መወለት የገነት በር ከፋጭ ሰው በላ ጥርስ ለጋሽ ህሊናን አሟጣጭ ሀገር ምን ሊፈይድ ክልል ሳለምቹ እኛ ተበዝባዦች እነሱ ወርቆቹ እስከ መቼ ታሪክ ተጨራምቶ ሊቆይ እስከ መቼ ሀገር መጫወቻ ልትሆን ብሎ የሚጠይቅ ምን ምላሽ ያገኛል ዝምታ ነው መልሱ ወይስ ታሪክ ዋሽቷል የጋምቤላ መሬት ስንቱ የሞተለት የቢሾፍቱ መሬት ስንቱ ያደቀለት የኢትዮጵያ መሬት ደም የፈሰሰለት ጠባቂ አጣ ዛሬ ቻይና ፈነጨበት ህንዱና አረቡ ዝርፍ ያጧጧፈበት ድንጋይ ዳቦ ዘመን ያኔ ባሳየ ነው በዚያ ትውልድ ጊዜ አብረን በታገል ነው ቃልማ ቃል ነበር ሚዛኑ የከበደ ቃሌን አላት ብሎ ስንቱ ረገፈ ሀገር ሀገር ብሎ ስንቱ ተቀጠፈ። የመደብ ልዩነት የህይወትን ሚዛን ከባድ ቀላል አርጎ፣ የህይወት ጉድለት ለድሃው ተነፍጎ፣ መስዋዕትነቱ ክብር ቦታን ሲያጣ ማየቱ ተለምዶ፣ የኔው ብጠው ድሃ ለነሱ ጦርነት ሲማገድ ጧት ማታ ሲሾም ሲሸላለም ፈጣጩና ባንዳ ለአገር መስዋዕቱ ሲነፈግ እውቅና፣ ጴጥሮስነት ከንቱ ከመሞት በበርከት ላላፊ ላግዳሚው ሁልጊዜ መንበርከክ፣ አለና ጫኑኝ ባይ ሀገር ወገን ከጂ በፈላበት ሀገር ሙጃው እንክርዳዱ ሰውበይው አስበይው ገራፊው ቆራጩ ሽብርተኛው ፋሽስት ዘረኛው ጠባቡ። ዋ ዝምታ ለበግም መጅበችቷት ያውቃል፣ እጅን ማጠፍ ከንቱ እጅን ያስቆርጣል። መጨመቱ ስህተት ባርነት ያመጣል፣ ቃታ ያልሳበም ጣት በስብሶ ይወድቃል። ዋ የአይሸዋ መሬት ስንት ወደቀለት፣ የባሌ ያረርጌ የጅማ መሬት ደም የፈሰሰበት፣ የአፋሩ መሬት ስንት ሰው የሞተለት፣ ዛሬ ሰው ጠፋና አረብ ጨፈረበት፣ ኮሪያው ጅቡቲው ባለቤት ሆነበት። ግራዚያኖ ነጩ ሚሊዮን ሲገድል፣ ግራዚያኖ ጥቁር ብዙ ሺህ ሲመትር፣ ጀግኖች ሲሰቀሉ ጀግኖች ሲገደሉ፣ ምድር ቀውጢ ሆና አመፅን አርግዛ ጉህን ስትጠብቅ ብሩህ ቀን ሊመጣ፣ እናም በከተማው በመላ ሀገሩ በዱር በገደሉ ከጠባብ ከፋሽስት ጓዶች ሲዋደቁ፣ ፖለቲካ መድረክ ዛሬ አጣባቢዎች ከወዴት ነበሩ? ጠባቦች በጋራ አድጊ አማራ ገዳይ ብለው ሲፎክሩ፣ ባቲምባ በወልቃይት በቋራ መተከል ጀግኖችን ሲገድሉ፣ ጠባቦች ሱዳኖች ግፍን ሲፈጽሙ ኢትዮጵያን ሲደፍሩ፣ አቶ ጋሼ ዶክተር ወዴት ነበሩ? እስቲ ለመመለስ ተነሱ ሞክሩ። ትናንት ሀገር ገዳይ፣ ትናንት ዜጋ ገዳይ፣ ትናንት ሀገር ገዢ ጨቋኝ ሕዝብ አሰቃይ፣ ጀግኖች ያለቁ እንዴ ዛሬ አርበኛ ሲባል ንስሐ ሳይገባ ጸጸትን ሳያሳይ? ታሪክም ድንበርም ጠባቂ ሰው ካጣ ጉድ በራሳችን ላይ ወዮላት ኢትዮጵያ። ያ የከፋ መሬት የቡናው መብቀያ፣ የሉባቦር መሬት የዚያም የወለጋ፣ የሲዳሞ መሬት የሻኪሶው ወርቆ፣ የኢትዮጵያ መሬት አስጎምጂ ያለሙ፣ ባዕድ ጨፈረበት ዜጎቿ የት ገቡ? ፎገራ ይቅርና ሽሮ ሜዳም ሰፋ፣ ዳሸን ላይታሰብ ደፍሮ ላይወጣ፣ አገር ማዳን ከባድ ሕይወትን ጠያቂ፣ መከራና ፍየል በደል አሸካሚ፣ ዘረባና ወሬ በገበያው ደርቶ፣ በአፍጦር ሰባቂዎች ድርጊት አፈር በልቶ፣ ሁሉም አፍረተ ቢስ ሁሉም ትችት አምራች፣ ሁሉም ትውልድ ወቃሽ ሁሉም ታሪክ ደብሳሽ፣ ሦስት ሺው ተክዶ መቶ ዓመት ተባለ፣ የኔ ቢጤው ደሃ ጨቋኝ ተመሰለ። ያልነበረው ነበር ተብሎ ሲተረክ፣ የነበረው ሲካድ ሰማዕት ሲወገዝ፣ ትናንት የደም እጆች ዛሬ እርኩስ አፎች፣ ትናንት የደም እጆች ዛሬ ዋሾ ምስክሮች፣ ጉልበትም ለትግል መሆኑ ቀረና መንበርከክ መስገዱ የውርደት መውደቂያ ይሆን ተባለና፣ ሰው እሪያ ሆነ መጨቅየትን መርጦ፣ እጆች ለጠመንጃ የሚል ጀግና ጠፍቶ። ያድንጋይ ዳቦ ዘመን ከቶም ያላየ ነው፣ በይመጣል ተስፋ በሕልም እየኖር ነው። እንከርዳዱ በስቶ እሚወይን በርክቶ ሀገር ጉድ መጣባት ማጨርታ ጋይ ጠፍቶ ያ የጎጃም መሬት ስንት ወደቀለት የአባይ ወንዛችን የተዘፈነለት የግብጽ መጫወቻ መሆን ነበረበት አቡኑ ታጣቂ ቆንጆን አሽኮርማሚ ሽማግሌው ጨቅላ የማይሆን መካሪ ሐኪሙም ያው ጠንቋይ የምሁር አላዋቂ አሳን በተራራ ሊያረባ ፈላጊ ሰለባውም ደነዝ ሰላቢ አዳናቂ ገዳይ ሀፍረተ ቢስ ሽልማት ፈላጊ መጣና ድብልቅልቅ የጨረባ ተስካር ደልቅ ያን ከበሮ ለዘረኞቹ ዛር ጨቋኝ ደም አፍሳሹ ጠባቡ ፋሽስቱ ታሪክ ጻፊ ሆኖ ተረት ተረት ከንቱ መስካሪ አስታዋሽ እየተባባሉ የክህደት መደብር መንደርደሪያው ሞልቶ አዲስ ስም ወጥቶለት ፓርላማና ሸንጎ የወንበሩ ሽሚያ ክብር እየገፈፈ ሰው እያቀለለ የቅሌቱም ክርፋት የፈረንሳይ ሽቶ ሆኖ እያባበለ ስንቱ ተዋረደ ስንቱ ነሆለለ በሕዝብ ሰቆቃ ላይ ተራኳች በዛና ተደሳች በዛና ሀገር ቅርጫ ሻሞ በሌዎቹ መንጋ አስመሳዩ ታጋይ ሽፍንፍን ዘረኛ ዘመናዊ ባንዳ ተምቾች እየፈሉ ሀገር እየበሉ ዜጋ እየገደሉ የሳጥናኤል በረት በያውሬና የጉዱ ደደቢት አድዋ መንጋው የጠባቡ ሲርመተመት በአገር ሲቦጠቡጥ አገር ሲጨፍር ጧት ማታ ሰው የሚለው ጠፍቶ ቅጣት የሚቀጣ የሚጠራ ጠፍቶ እጆች ለጠመንጃ ጣፎችም አንድበው አንስብ ብለው ቃታ የጀግኖቹ ሀገር የሁሉ ኢትዮጵያ ማን ሊሰማት ይሆን ስትሸጥ ለባዳ ማን ሊያድናት ይሆን ስትጮህ ጠዋት ማታ የኢትዮጵያ መሬት ደም የፈሰሰለት የኢትዮጵያ መሬት ጀግና የሞተለት የት ሄደ የአገር ሕዝብ ጀግና ምን መጣበት ለባንዳ ለባዕድ መጫወቻ መሆን ማን ነው ያዘዘበት
የተደበቀው ማስታወሻ የ1928 1929 ዓመተ ምህረት የኢትዮጵያና ኢጣሊያ ጦርነት መዘክር በዶክተር ሃራልድ ናይስተሮም ተጻፈ ترجم بدكتور جبيو تفرينا باتو دسالين علمو ولتنياتم تقنت ولتشي سبات عمت مهرات كفل سمنت أسرارات زندو تاليانو تشو بغنناكن بأفكاقا بترغو وقيا مشنفاتشون لمامن الفلقوم إيه دغمو يمياسكر رمايد اللم بتاليام يه تاليانو تشو عزاش جنرال دي بونو سلا اندباقونا وقيا باز تلال لفو ملکت کولت تکانات کبارو گیا بغالا تلات اندیشش تدر گوال بلو صفو نبر. برگت که هنه تالیانو چو بمدفو نیتانو یت گردود. لزیدگمو منم ترتاری یلم. علزیا لمن یزیانو کن ودوالا ود اکسوم تملسو. کزابو غالم لدفن خولت تورات که اکسوم وچ علوتوم. تاكتيكاوي ششت نوبلو من ناغرم يونه تاي مسلم مكنياتوم خايا مكون نوچاچو نا كمتو بلا يميهونو سووچاچو موتوال بتاچا ماري داقمو سدست مستريسوچ خايا ولت كلال آوتوماتيك مساريوچ ودولت متو يميهونو تامنجاوچ عصرا ولت ساتن مولو تييتنا ليلوچم ناغروچ تلو بالهيدونا يتبعويانوم بال زرفوت نبر بنيا بكل دغمو متو اسراس من سووي سيموتو كولت متو سووش قسلوال تاليانو چو سيششو ايتيوبياويانو آلا سرددواتشوم نبر قنياتوم ودياو چلمو نبر بتچا ماريگن ينسو تدقنا سنك قواز يميزو وغن ودوالا ايكو تتاچو سلنبر نو አውሮፕላኑ ቹ በተደጋጋሚ ስንቅና ተጥቆን የሚያጓጉዘውን ክፍል ይደበድቡ ነበር ወታደሮችም ይሄን አስተውለው ስለነበር በጉዳዩ በጣም ተጨንቀው ነበር ምናልባትም ወይ ሚስት ወይ ልጅ አለዚያ ታማኝ አሽከር ቆስሎ ሊሆን ይችላል ታዲያ ሰዎቻቸውን ወይም ንብረታቸውን እንይ ቢሉ አሁን ማን ያማቸዋል وگیاو اندهونه الکوال في توراري تشاگرنا في توراري گسسه ياله في توراري نگاش يبلساو ارداتا يتالاتن تقات بچاچون باي گفتو نورو يتاليانو شنفت بتام گلسيهون نبر اقدو في توراري نگاش لرداتا اندي درسو لاچو نبر گن የራሳቸው የሆነ ችግር አጋጥሟቸው ለሰዎቹ ሳይደርሱላቸው ቀሩ። የሰጡት ምክንያት ቆየሳ ተራራ ያለ ማለፊያን መጠበቅ ነበረባቸው። ምክንያቱም ጠላት በዚያ እንዳይመሽክ ለመከላከል ነበር። ነገር ግን ጓደኞቻቸው ምክንያቱን አልተቀበሉትም። ነገሽ በለሳው የጦር አዛዥነታቸውን እንደያዙ እንዲቆዩ ቢደረግም መላው ጦሩ ስለሰውየው ያለው አስተያየት ግን ሌላ ነበር። ካዲ ነው ባይባሉም የተረገመ ፈሪ ነው ብሎ ፈርጆባቸዋል። ከዚህ ቀደም ጀግናነው ተብሎ የሚታወቀው ይህ ሰው በስሙ ላይ የተፈጠረውን ይህን ጥቁር ነጥብ ማስለቀቅ አለበት። ይህ ደግሞ የሚሆነው በጀግንነት ተዋግቶ በማሳየት ነው። በአብዛኛው በራሳቸው ጥያቄ የግንባር ጦር መስርተው ዳጋሰኞ በተባለ ከዚህ ቀደም በጠላት ተይዞ በነበረ ቦታ እንዲጠባበቁ ተወሰነ። ቦታው ከአፍጋጋ ሰሜን ከአክሱም 10 ኪሎ ሜትር ርቀት ላይ ነው የሚገኘው። በሚቀጥለው ቀን የአየር ድብደባው የከፋ እንደሚሆን ለኛ ግልጽ ነበር። በዚህ ምክንያት ያለኝ የመድኃኒቶች ጓዝ በሙሉ በሌሊት ሽማግሌው ነጋሽ ወዳዘጋጁልኝ ትንሽ ዋሻ እንዲወሰድ ተደረገ። ያለውን ዕቃ በሙሉ ፀሐይ ከመውጣቷ በፊት አጓጉዘን ጨረስ። ለራሴ ጥሩ መጠለያ በማግኘቴ ውጭ ምንም አይነት ነገር ቢደረግም በደንብ ማረፍና መተኛት እችላለሁ። ቀኑ ከመጀመሩ በፊት ሁለት ትሬሰሮች አዲስ የቆሰሉ ሰዎችን እንዲረዱ ልኬ ለክትትል ደግሞ ማምሻውን እኔ ራሴ ለመሄድ አቀድኩ። በዚያን ጊዜ ቆስለኞቹ የት እንደሆኑም አላውቅም ነበር። አውሮፕላኖች አልዘገዩም። አምስቱ ከጠዋቱ አንድ ሰዓት ሲሆን እየበረሩ መጡ። በጥቂት ደቂቃዎች ውስጥ ጠቅላላ የውጊያው ስፍራ ቦምብ በቦምብ አደረጉት። ቆስለው የወደቁ የራሳቸውን ሰዎች ለመጨረስ የፈለጉ ይመስላሉ። ከዚህ በኋላ ጠቅላላ ሽሬን ያለማቋረጥ እስከሚመሽ ድረስ በቦምብ ደበደቡ። ያን ቀን በላያችን ላይ የወረደውን የብረት ቁራጭ መጠን ማወቅ የሚያጓጓ ነበር። የአየር ድብደባው ውጤት የሞቱ 8 አህዮች፣ 1 በቅሎና 3 ላሞች፣ የቆሰሉ 2 ወታደሮችና 3 ሴቶች። ሴቶቹ የተመቱት እየሮጡ ወደ ቅዱስ ሚካኤል ቤተክርስቲያን ሊገቡ ሲል ነው። ደጃች አያሌው የሞቱና የቆሰሉ ቁጥር ዝርዝር እንዲላክላቸው ጠይቀው ስለነበር እነዚህ ቁጥሮች ትክክለኛ ነበሩ። እኔ ራሴ ነበርኩ ያረጋገጥኳቸው። በፊት እኖርበት የነበረው እርሻ ቦታ ያሉት ጎጆዎች በዚህ ቀን አልተነኩም ነበር። ነገር ግን ከሳምንት በኋላ አጠገባቸው የወደቀ ቦምብ ሲፈነዳ ጎጆዎቹ ብትንትን ብለዋል። አጋጣሚ ሆኖ በቦታው ማንም ሰው አልነበረም። በ17 ምሽት ወደ ሁለተኛው የቁስለኞች ካምፕ ተንቀሳቀስኩ። ቦታው ከቅዱስ ሚካኤል ቤተክርስቲያን ቀረብ ብሎ በምስራቅ አቅጣጫ ኪሎ ሜትሮች ይርቃል። በዚህ ቦታም ያሉት ዋሻዎች በሙሉ ስለተወሰዱ ለራሴ መጠለያ የሚሆን ወደ ገደሉ በኩል ወጣ ካለ አለት ስር ማድረግ ነበረብኝ። ቦታው ከመጠን በላይ ባደጉ የጫካ ጽጌረዳዎች ተሸፍኗል። ማታውኑ በእንጨት በድንጋይና በአፈር አድርገን በጎኑ በኩል ግድግዳ ሰራን። ለቦምብ መጠለያ የሚሆን አድርገን ሰርተነዋል። ለስራ ግን በፍጹም የማይመች ሁኔታ ነው ያለበት። የክፍሉ ስፋት 24 ካሬ ሜትር ነው። ይህ ደግሞ ለክሊኒክ ስራ፣ ዕቃ ማስቀመጫና መኝታ ቦታ ሊሆን ነው። ሙሉ በሙሉ ቀጥ ብሎ ለመቆም አይቻልም፣ ምክንያቱም ከወለሉ እስከ ጣራው ድረስ ያለው ከፍታ 1 ሜትር ተኩል ብቻ ነው። ነገር ግን ጦርነት ጦርነት ነው። እኔም ለራሴ መጠለያ እስካገኘው ድረስ ደስተኛ መሆን እንዳለብኝ ተመሪያለሁ። ከውጭ ሰማዩን እያየሁ እተኛ ነበር። አሁን ግን ያም አይቻልም፣ ምክንያቱም ቅዝቃዜው በዚያ ጊዜ በረዶ መፍጠር ደረጃ ድረስ ይወርድ ነበር። በአፍጋጋ ከቆሰሉት ሰዎች መሃል አብዛኞቹ እግራቸውን ነበር የተመቱት። የሚገርም ነገር ነው፣ ምክንያቱም ሁለቱም ተፋላሚ ወታደሮች ከመቶ ሜትር ርቀት ባልበለጠ ተጠጋግተው ነበር። ስለዚህ በመካከላቸው በነበረው ርቀት ጥይት ዝቅ ብሎ እግራቸውን ለመምታቱ በቂ ምክንያት አልነበረም። ፊታውራሪ ገሰሰ ሁለት እግራቸውን ተመተው ነበር። ቆስሎ ግን ወዲያው ዳነ። የጣሊያን ጥይቶች ብዙ ጉዳት የማያደርሱ እንደነበር መቀበል ወይም ማመን አለብኝ። ጣሊያኖች የሚይዙት ሞዴል 91 ሌሎች አገሮች ከሚይዙት መሳሪያ ጋር ሲወዳደር አነስተኛው ካሊበር ነው ያለው። ሆነም ግን ከመጠን በላይ ባሩድ አለበት። እነዚህ ጥይቶች በስጋ ውስጥ እንደ መርፌ ሾልከው ሲሄዱ ምንም ስብራት ሳያስከትሉ በአጥንት ውስጥ ሰርስረው እንደገናም በደረት ውስጥ ካንዱ ጎን በሌላው ጎን ከፍተኛ ጉዳት ሳያደርሱ አልፈው ሲሄዱ አይቻለሁ። ተዋጊ አገሮች የግድ መዋጋት ካለባቸው ሌሎች የሚቃወሙ ሰዎች ማለት የሚፈልጉትን ቢሉም ሌላው ቢቀር አነስተኛ ካሊበር ያላቸው መሳሪያዎች መጠቀም ይችላሉ። በዚህ ምክንያት የሚቆስሉ ሰዎችና የቆስሉ መጠን ወደሚቻለው ዝቅተኛ ቁጥር ሊወርድ ይችላል። የኢትዮጵያውያንን ህመም መቋቋም ችሎታ ማሳየት በሚችል አንድ ጥሩ ምሳሌ በቀኝ ጆሮ በኩል የቆሰለ አንድ ወታደር አከምኩ። ጥይቱ ከላይኛው አገጭ ስር አልፎ ከጆሮ መግቢያ በኩል ባለው ማስቶይድ በሚባል አጥንት ውስጥ ተቀርቅሯል። እኔ ማየት የምችለው ነገር ቢኖር የጥይቱን ግማሽ ብቻ ነው። ጥይቱ በጆሮ ቀዳዳ በኩል ከውስጥ ዘልቋል። ጥይቱን ለማውጣት ማደንዘዣ መስጠት ነበረብኝ። ነገር ግን በፍጹም ፈቃደኛ አልነበረም፣ አልፈለገውም። ከዚያም ማደንዘዣውን በመርፌ ጆሮ አካባቢ ለመጠቀም ፈለግኩ። እሱም እንዴት እንደሚሰራ ማወቅ መፈለጉን ተናገረ። እንግዲህ ወደ ጥይቱ ለመድረስ በቢላዋ በጆሮ ቀዳዳ በኩል መቁረጥና ቦታውን ማስፋት ነበረብኝ። ነገር ግን ልክ ቢላዋውን ሳነሳ በተቃውሞ ቢላዋ አደገኛ ነው፣ በቀላሉ አንጎሉን ሊወጋው ይችላል አለ። በጥንቃቄ ነው የሚሰራው ብዬ ቃል ብገባም ምንም አልረዳም። ስለዚህ በመቀስ በጆሮ ቀዳዳ በኩል ቆርጬ በጥርስ መንቀያ ቁጥጥ ጥይቱን ማውጣት ቻልኩ። ይህ ሁሉ የሚያሰቃይ ሥራ ሲሰራ በኋላም የተቆረጠው ሰውነት ሲሰፋ ወታደሩ ምንም አይነት የህመም ስሜት አላሳየም። ልክ ቀዶ ጥገና ሕክምናው ሲያበቃ በጣም ጥሩ ነገር ነው የሚል ቃል ብቻ ነው የተናገረው። በዚህ በነበርንበት አዲስ ቦታ በሶስተኛው ቀን ፀሐይ የሞቅ በመርዝ ጋዝ ምክንያት ሊታወር ከደረሰ ወታደር ጋር እያወራው ነበር። ዶክተር እባክህን አለኝ፣ ሊገለኝ ነው። ድንገት ፈጠነ ከዋሻ ውስጥ ሆኖ ሲጮህ ሰማሁት። ሽጉጤን ውስጥ ትቼው ነው የወጣሁት። አንድ በሽተኛ የያዘውን ዱላ አየሁና ከእጁ ነጥቄ ወደ ውስጥ ገባሁ። ወደ ውጭ መውጣት ከሚፈልግ ዘንዶ ጋር ፊት ለፊት ግጥም አልኩ። እኔን ሲያይኝ ተመልሶ ገባና በግድግዳውና በጣራው ባለ ክፍተት ውስጥ ለመደበቅ ሞከረ። በኃይለኛ ምት ጀርባውን ግማሽ ወገቡ ላይ መታሁት። በቅጽበት ሶረና ሰውነቱን ወደ ላይ ከፍ አድርጎ ወደ ዱላው መጣ። ጭንቅላቱም ጣራው ድረስ ደርሷል። አይኖቹ ያበራሉ፣ ምላሱ ከአፉ ውስጥ ብቅ ጥልቅ ይላል። በንዴት የሚያሰማውን ድምፅ መስማት እችል ነበር። በዋሻው ከፍታ ምክንያት ራሴን ዝቅ ማድረግ ስለነበረብኝ ግማሽ ሜትር በማይሞላ ርቀት አይን ላይን መተያየት ጀመር። ዘንዶው ለሕይወቱ እንዳልሳሳ ምንም ጥርጣሬ አልነበረም። በጅራቱ እግሬ ላይ መጠምጠም ሲጀምር ይታወቀኛል። በጣም የፈራሁት ነገር ግን በጭንቅላቱ ራሴን ቢመታኝና ነፍሴን ስቼ ብወድቅ ነው። ይህን ሐሳብ እንደጀመርኩ ወዲያውኑ ከጉልበቴ ዝቅ በማለት በኃይለኛ ምት ራሱን መታውት ዱላው ከፈለኩት በታች ዝቅ ብሎ አረፈ። ግን አንገቱን ለመስበር በቂ ነበር። እንዳለ ሰውነቱ ወለሉ ላይ ዘፈለ። ዋናው ጂምናስቲክ የመጣው ግን ከዚህ በኋላ ነበር። ተለጣጭ ሰውነቱ እንደ ጅራፍ በዚያች ጠባብ ክፍል ወዲያና ወዲህ ይወናጨፍ ጀመር። መድኃኒቶቹ በየቦታው ተበተኑ። እግሮቼም እንደ ተጠለፉ ናቸው። እና እኔም የሚያምለጨልጭ ቀዝቃዛ ሰውነት ላይ ወደቅሁ። ቢሆንም በዱላ ድብደባዬን ቀጠልኩ። በመጨረሻም ልገለው ቻልኩኝ። ይህ ሁሉ ውጊያ ሲካሄድ ፈጠነ ዋሻ ውስጥ የሚችለውን ያህል ርቆ ጥግ ይዞ በፍራት የተነሳም ደንዝዞ ነበር። ሌሎቹ ዱላውንና ትርምሱን ሰምተዋል። ያሰቡት ግን በዱላ ፍዳውን የሚያይሰው አለ ብለው ነበር። ቅጣቱን የሚቀምሰው ሰው ማን እንደሆነ ለማየት ወደ ውስጥ መመልከት ጀመሩ። እኔን ለመርዳት ወደ ውስጥ መግባቱ ግን ትዝም አላላቸውም። እውነት ነው፣ የኔ የግል ጠባቂ እግሬን ለማስለቀቅ ሞክሮ ነበር። ግን በጣምም አልጣረም፣ እንደገናም አልተሳካለትም። ዋናው ሐሳብ ዘንዶ ካየለ ለመታገል መዘጋጀት ነበር። የሐኪሙ ገድ በካምፕ ውስጥ ወዲያው ተሰራጨ። ሰዎችም ለማየትና እንኳን ደስ ያለ ለማለት ይጎርፉ ጀመር። አዛዡ ሳይቀር አንድ ጠርሙስ ሻምፓኝ ላኩልኝ። ሻምፓኙን ግን ለሌላ ለበለጠ በዓል ብዬ አስቀመጥኩት፣ ለመጪው አዲስ ዓመት ማክበሪያ። ዘንዶው ሙሉ በሙሉ ያላደገ ገና ወጣት መሆኑ ታወቀ። ውፍረቱ የክንድ ያህል ሲሆን ርዝመቱ ደግሞ 4 ሜትር ነበር። ካልጋይ ስር ተጠቅሎ ተኝቶ ሰንብቶ ነበር። ሲርበው ነው ከዋሻው ሲወጣ የነበረው። ታህሳስ 1 ቀን ለኛ በጣም አስቸጋሪ ቀን ነበር። ለሁለት ሰዓታት 3 አውሮፕላኖች በካምፓችን ላይ እያንዣበቡ ቦምብ ይጥላሉ። ዋሻው ውስጥ ተቆራምተን በራሳችን ላይ ፍራሽና ጀንዲ አድርገን ተኝተን ጆሮ የሚበጥሰውን ድምፅ እንሰማለን። የቦምብ ፍንጣሪዎችና ድንጋዮች ወደ ውስጥ እንደ ዝናብ እየገቡ ግድግዳውና የመጠለያውን ጎን ይመቱ ነበር። እንደ ጉም የሆነው ያዋራው ክምር ለመተንፈስ አስቸጋሪ ሁኔታ ፈጠረ። በኋላም ሸፈነን። ሁሉም ነገር ውፍረት ባለው ያዋራ ሽፋን ተሸፈነ። በድንገት አንድ ሴት ስትሮጥ ገባች። የለበስነውን ገፋ በመካከላችን ዘላ ገባች። ሰውነቷ ይንቀጠቀጥ ነበር። ታለቅሳለች፣ በመሃል ደግሞ ትስቃለች። ደግማ ደጋግማ እጄን ጥብቅ አርጋ ይዛ ሐኪም አድነኝ ትላለች። የቦምብ ድንጋጤ ይዟታል። ለፈጠነ ይህ የመጨረሻው ነገር ነበር። አልቻለም። እየጮኸ ድንገት ተነስቶ ዘሎ ወጣ። ቦምብ ድብደባው አቁሞ ስለነበር እኔም ተነሳሁና አዋራውን አራግፌ ምን እንደሆነ ለማየት ወጣሁ። የታፈነ ጩኸት ከመስማቴ በፊት በየቦታው ፈለግኩ። ከገደሉ ስር የአንድ ሰው መቀመጫውንና የሚንፈራፈሩ ጥንድ እግሮቹን አያለሁ። ተጋብዬ ስመለከት የፈጠነ እግሮች ናቸው። ከመጠን በላይ በነበረው ፍርሃት የተነሳ በአለቶች መካከል ባለ ስንጥቅ ውስጥ እየተሳበ መግባት ፈልጓል። ጭንቅላቱን ክንድና እጆቹን ከትከሻው ጋር ማስገባት ችሏል። ነገር ግን ከዚህ በኋላ ተጣብቆ ቀረ። ወደ ውስጥ መግባትም ሆነ ወደ ኋላ መውጣት አልቻለም። ከሌሎች ጋር በመተባበር ወደ ጎን ካዞርነው በኋላ በስንት መከራ አወጣ ነው። ሸሚዞቹ ተቀዳደዋል። ክርኖቹ፣ ትከሻዎቹና ጎኑ ተላልጠው ደም በደም ሆነዋል። እንዳለው ከሆነ መጀመሪያ ራሱን ሲያስገባ ተረጋግቶ ነበር። ጭንቅላቱ ከገባ በኋላ ግን በሐሳቡ ዘንዶ ውስጡ ቢኖርስ ብሎ ማሰብ ጀመረና ለመውጣት ሲሞክር ተቀርቅሮ በመቅረቱ አስተካቂ ስቃይ ደረሰበት። የዘንቀን ቦምብ ድብደባ የስድስት ሰዎች ሕይወት ከብዙ ከብቶች ጋር ወሰደ። በተጨማሪም ብዙ ሰዎች ቆስለው ነበር። ማታውኑ በጨረቃው ብርሃን ደጃዝማች አያሌው ራሳቸው መጡ። የደረሰውን ጉዳት ለማየትና የቆሰሉትን ለመጎብኘትና ሰላምታ ለመስጠት ነበር። ለሁሉም ለቆሰሉት ሰዎች ስጦታ የሚሆን ገንዘብ፣ ልብስ፣ ትኩስ ዳቦ፣ ወተት፣ ጠላ፣ ጠጅ መሳሰሉትን ይዘው መጥተዋል። ከሳቸው ጋር አብረው እየዞሩ እያንዳንዱን ቁስለኛ በመልካም ቃላት በጓደኝነት ሲያናግሩ ማየት ልብ የሚስብ ነገር ነበር። እያንዳንዱ ሰው እንዴትና የት ቦታ እንደቆሰለ፣ ለመዳን ምን ያህል ጊዜ እንደሚወስድበት፣ ከዚያ በኋላስ ቋሚ አካል ጉዳት ሊደርስበት እንደሆን ማወቅ ይፈልጉ ነበር። የነበርኩበትን መጠለያ ከተመለከቱ በኋላ ሁለት ዋሻዎች ያሉበት መጠለያ ለራሴና ለመስሪያ እንዲሆነኝ እንደሚያገኙልኝ ቃል ገቡልኝ። ታህሳስ 28 ቀን በጠዋቱ ስሜን በሚጠራ ሰው ድምፅ ነቃው። የክብር ዘብ ወይም የዘቦቹ አለቃ ፊታውራሪ ነበር። ማወቅ የፈለገው ነገር ትናንትና ከሰዓት በኋላ አውሮፕላን ላይ መተኮሱን አይቼ እንደሆነ ነው። አዎ፣ በርግጥ አይቻለሁ። ከዚያም የመጨረሻውን ጥይት እንደተኮሰባት ወዲያው ጅራቷ ተገንጥሎ ሲወድቅ እንደተመለከተ ነገረኝ። ኮማንደሩ የሚነግረኝ አውሮፕላን ተኩሶ እንደጣለ ነው። ሁለት ሰዎችም ወደቀ የተባለውን ጅራት ሊያመጡ ወጥተዋል። በኋላም በእውነትም ሁለት ግዙፍ አገልጋዮች ያልፈነዳ ቦምብ ይዘው መጡ። በጥንቃቄ ወለል ላይ እንዲያስቀምጡት ነገርኳቸውና ፊታውራሪውን ጅራት የተባለ ነገር ምን እንደሆነ ነገርኩት። ለማሳመንም ጋዝ ያለበትን ቦታ ብሎን ፈታውና ተጠንቅቆ እንዲያሸተው ፈቀድኩለት። ከዚያም ቦምቡን ይዘው የመጡትን ሁለት ሰዎች ለሁለት ሰዓታት እንዲከታተላቸው ነገርኩት። በዚያን ጊዜ ውስጥ ምንም ካልሆኑ ከአደጋ ነፃ ናቸው ማለት ነው። ሁለት ሰዓት ሳይሞላ አንደኛው አገልጋይ በህመም እየተንቀጠቀጠ መጣ። በቀኝ በኩል ሰውነቱ ከጭንቅላቱ ጀምሮ አንገቱ፣ ትከሻው፣ በከፊል ክንዱና ጀርባው በእባጭ ተሞልተዋል። እባጩ ሲከፈትም ቢጫ ቀለም ያለው ፈሳሽ ይወጣ ነበር። አሁን ለመጀመሪያ ጊዜ ሎላንቲን የተባለ መድኃኒት ለመጠቀም ልሞክር ነው። ከሎሚና ክሎራይድ ከተባለ ኬሚካል የተቀመመው የጀርመን መድኃኒት በብዙ መጠን ከአዲስ አበባ ነበር የተላከልኝ። በርግጥም መድኃኒቱ መስራት እንደሚችል ተረጋገጠ። ሰውየውም ከጥቂት ቀናት በኋላ አገገመ። በንጉሱ ትዕዛዝ ቦምቡ በአዲስ የበሬ ቁርበት ተጠቅሎ ለምስክርነት ወይም ለመረጃ ወደ አዲስ አበባ ተላከ። በታህሳስ በመጨረሻዎቹ ቀናት በአንደኛው ላይ አንድ የጣሊያን እስረኛ ለሕክምና ወደ እኔ ተላከ። መቀመጫው በአዲስ ውሃ በቋጠሩ ባጮች ተሸፍኗል። ይህም የሆነው ከሰዓታት በፊት በመስታወት ጋዝ ምክንያት ነው። ይህ እስረኛ ከዚህ ቀደም የገለጽኩት በእንዳባጉና ውጊያ በዱላ ተመትቶ ለአንድ ሙሉ ቀን ህሊናውን ስቶ የነበረው ነው። ከዚያ በኋላ የሆነው ነገር እሱ አገላለጽ እንደሚከተለው ነው። በታህሳስ 7 ወታደሩ ሲነቃ ብርቅ ያለ የከሰዓት በኋላ ፀሐይ ነበር። የነበረበት ሜዳ ባዶ ነበር። ትንሽ ግራ ተጋብቶ ዙሪያውን በሙሉ ተመለከተ። በኋላ ግን ምን እንደሆነ በአእምሮው ብልጭ አለለት። ነገር ግን ለጊዜው ትኩረቱ ጥሙን የሚያረካበት ውሃ መፈለግ ነበር። እያዞረውና ደክሞት 7 ኪሎ ሜትር ከተጓዘ በኋላ ከጥልቅ ሸለቆ ውስጥ ወደ ምዕራብ አቅጣጫ አንድ ትንሽ ፈራጁሃ ያለበት ቦታ ይደርሳል። ውሃ ከጠጣ በኋላ ዛፍ ስር ቁጭ ብሎ ሲያሰላስል የሆነውን ሁሉና ምን ያህል ጊዜ አእምሮውን ስቶ እንደነበር በእርግጠኛነት የማያውቅ ለመሆኑ ውሳኔ ላይ ይደርሳል። ጓደኞቹ ስላላነሱት ደግሞ ተሸንፈው የሸሹ ለመሆናቸው ምክንያት ሆኖለታል። ስለዚህ በእነዚህ ያልሰለጠኑ ሰዎች እጅ እንዳይወድቅ መጠንቀቅ አለበት። ሕይወቱ ከማለፉ በፊት ሰውነቱን ምን ለማድረግ እንደሚያልቡ ማንስ ያውቃል? ስለ ጨካኝ ስራቸው ብዙ ወሬ ሰምቷል። ለአስር ቀናት እንደሚሳደድ ቦታው በቁጥቋጦዎችና ጫካ መሃል እየተዘዋወረ ሰነበተ። ሕይወቱን ለመጠበቅም ሥራ ስር እና እንቁራሪት እየበላ ውሃ እየጠጣ ነበር። ቀስ ብሎ ግልጽ የሆነለት ነገር ቢኖር ውሎ አድሮ የዱር አራዊት ሰለባ እንደሚሆን ነው። ለክፉም ለደጉም በአካባቢው ወዳሉ ገበሬዎች ወደ አንዱ ለመሄድ ወሰነ። መጨለም ሲጀምር ቀረብ ወዳለው ወደ አንድ ቤት ሲሄድ በንዴት ከሚጮሁ ጥንድ ውሾች ጋር ይገጣጠማል። በዚህ ጊዜ ገበሬው ሁኔታውን ለማጣራት ይወጣል። ገበሬው በመገረም ሲመለከት ጊዜ ወሰደበት። በኋላ ግን ጣሊያናዊው የፈለገውና የሚጠይቀው ትንሽ ምግብ መሆኑን ከጣሊያኑ የሰውነት ምልክት ይረዳል። በቤት ውስጥ የነበረ የኢትዮጵያ ወታደር ደግሞ ሁኔታው ምን እንደሆነ ለማየት ይወጣል። ልክ ጣሊያናዊውን እንዳየው ለመማረክ ተንደርድሮ ሲሄድ ገበሬው ያሰበው እሱኑ ስለነበር ሁለቱ ጭቅጭቅ ይጀምራሉ። ጭቅጭቁ ጠንከር ማለት ሲጀምር እያንዳንዳቸው ጣሊያናዊውን ወደ ተለያየ አቅጣጫ መጎተት ጀመሩ። በመጨረሻ ገበሬው የያዘውን ለቆ ወደ ቤቱ ገባና የተቀባበለ ጠመንጃ ይዞ ወጣ። ሌላኛውም ነገሩ ገባውና ወደ ቤት ገብቶ የራሱን ጠመንጃ ለመያዝ ሲሞክር ትንሽ እርምጃ ሳይራመድ ተኩስ ተተኮሰ። ወታደሩ በሙሉ ሰውነቱ መሬት ላይ እንዳለ ወደቀ። በሚቀጥለው ቀን የጣሊያኑ ወታደር ወደ ሰፈር አለቃው ተወሰደ። አለቃውም ወደ ደጃዝማች አያሌው እንዲወስደው ነበር የታሰበው። ነገር ግን ሁልጊዜ እንደሚሆነው ሁሉ ዘገየ። ጣሊያናዊው ጭብጥ ያተር ንፍሮ እየበላ ለብዙ ቀናት መቆየት ነበረበት። በመጨረሻም የሰፈር አለቃውና ጣሊያናዊው መንገድ ሲጀምሩ ጣሊያኑ ለአጭር ጊዜ ከመንገድ ወጣ ብሎ መሄድ እንደሚፈልግ ተናገረ። ነገር ግን ኢትዮጵያዊው ስላልገባው ዝም ብለው መንገድ ሲቀጥሉ በገና ዋዜማ የጋዝ ቦምብ የተጣለበት ቦታ ይደርሳሉ። ይህንን ቦታ አሳጥሬ በአማርኛ መርዝ አለ የሚል ምልክት በትልቁ አጽፌ ተክየበት ነበር። አደጋ መኖሩን ሳይጠራጠር ጣሊያናዊው አጥር ውስጥ ገብቶ ለመጸዳዳት ተንቆራጠጠ። ከሁለት ሰዓታት በኋላ ደጃዝማች አያሌው ፊት ሲቀርብ ኢትዮጵያውያኑ እስኪገርማቸው ድረስ ይዘልና ይጮህ ነበር። ጠቅላላ ፕሮግራማችን በዚህ ይጠናቀቃል። ይህንኑ ፕሮግራም ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና አምሹ።